ትንሣኤ ግዕዝ በዚህ የሬዲዮ መርሃ ግብር ለሀገራችን ኢትዮጵያ ብሎም ለመላው ዓለም በሥነ ጽሑፍ፣ በዜማ፣ በቅኔ፣ በፍልስፍናና በኪነ ሕንጻ ረገድ ከፍተኛ አስተዋጽኦ ስላደረገውና የማንነታችን መገለጫና የእኛነታችን መኩሪያ ስለሆነው ልሳነ አበው ግዕዝ የምንማርበት መርሃ ግብር ነው። ትንሣኤ ግዕዝ
ትንት አንተ ወትገብ ውስተ ጥንት ሀበሃለው ብዙሃት ልሳናት።
ግዕዝ የማን ቋንቋ ነው የሚለው የብዙ ምሁራን ጥናትና ጥያቄ እየሆነ መጥቷል። እንደምን ሰነበታችሁ አድማጮቻችን። ላለፉት ተከታታይ ሳምንታት መፍቀሪያነ ግዕዝ ወይም ግዕዝን እነማን አጠኑት በሚል ወደ እናንተ ስናደርስ መቆየታችን ይታወሳል። ለዛሬ ግዕዝ ቋንቋ የማን ነው በሚል ሰንቀናል።
ኦ ኢትዮጵያ
ግዕዝ የማን ቋንቋ ነው ስንል በተለያዩ ምሁራን ዘንድ የተለያዩ አመለካከቶች ይነሳሉ። ከነዚህ መካከል የእግዚአብሔር፣ የመላእክትና የአዳም ቋንቋ ነው የሚሉ አሉ። በሌላ በኩል ከጥፋት ውሃ በኋላ በተደረገው የኖህ ልጆች ዓለምን መከፋፈል ምክንያት በአንድ በኩል የካም ቋንቋ ነው ሲሉ፣ በሌላው ወገን ደግሞ የሴም እንዲሁም የካም የሴም ማለትን ትቶ በአጠቃላይ በአፍሮ ኤዥያነት ውስጥ የሚፈርጁትም አሉ። እኛም በዚህ ጉዳይ ለዝግጅታችን በሰዋሰው ብርሃን መንፈሳዊ ኮሌጅ የግዕዝና የስብከተ ወንጌል መምህር ከሆኑት ንቡረ እድ ክፍለ ዮሐንስ፣ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎች አካዳሚ ረዳት ፕሮፌሰር ከሆኑት ዶክተር ስርግው ገላው እንዲሁም የአዲስ አበባ ዩኒቨርሲቲ የስነ ልሳን ደቀ መዝሙርና ሁለት የግዕዝ መጻሕፍትን ከጻፉት ሊቀ ኅሩያን በላይ መኮንን አነጋግረናችኋል። አብራችሁን ኑ። በመጀመሪያ ከንቡረ እድ ክፍለ ዮሐንስ እንጀምር።
ትልቁ ቅናቸው ቋንቋው ቅና መቼም ነገር ማንም የትኞቹ ክፍሎች የሚናገሩት የተቀደሱ ቋንቋዎች ተብለው ከሚነገሩት አንዱ ይሄ ነው። የተቀደሱም የተባሉች አምልኮተ እግዚአብሔር የተፈጸመባቸው፣ ስመ እግዚአብሔር የተጻፈባቸው፣ የሃይማኖት መጻሕፍት የተጻፉባቸው እነዚህ የተቀደሱ ቋንቋዎች ይባላሉ። ከዕብራይስጥ ጀምሮ መጀመሪያው ቋንቋ ዕብራይስጥ ነው። ዕብራይስጥ፣ ግዕዝ፣ አረብ፣ ጽር፣ ላቲን እነዚህ የመሳሰሉ ቋንቋዎች የተቀደሱ ቋንቋዎች ተብለው በተለይ የሚጠሩ ቋንቋዎች መሆናቸውን እንግዲህ ግድ ማስረጃው ይሄ ነው በል አሁን የተናገርኳቸውን ነጥቦች ይዘን የተቀደሱ የሚለውን ነገር እንድንቀበል ያደርገናል። አይምሯችንም ያዛል። ከዚህ ውጪ ግዕዝ በእንደዚህ ያለ ጊዜ ነው የተናገረው ደግሞ ገሌ ነው ለማለት ማስረጃ አይገኝም። እርግጥ የኢትዮጵያውያን ቋንቋ ነው እና በሰላማ በተነሱ ጊዜ ሁሉ ተሳቱ ቅዱሳን በመጡ ጊዜ ሁሉ በአክሱም ዘመነ መንግስት ሁሉ የነበረው ቋሚ ኢትዮጵያዊ ቋንቋ ግዕዝ ነው እና ሳባውያንም ቢመጡ ማንም ቋንቋ ተውጭ ይምጣ ያስተናገደ በባለቤትነት ያስተናገደ የግዕዝ ቋንቋ ነው። እገሌ ይዞት መጣ እገሌ ይዞት መጣ ሳይሆን በዚች ዓመተ ምሕረት ነው የተነሳው ብለን ጊዜ ወስነን መነሳቱ ካቅም በላይ ቢሆንም ግዕዝ ቋሚ የሆነ የኢትዮጵያ ቋንቋ መሆኑ የተጻፉት መጻሕፍት ምስክሮች ናቸው። እነዚያ መጻሕፍት የተጻፉት በአጭር ጊዜ አይደለም፣ በብዙ ዘመን የተጻፉ መጻሕፍት፣ ከሩቅ ዘመን ተነስተው የሚተርኩ መጻሕፍት በየቤተ ክርስቲያን ሙዚየም ሞልተዋል። እና በዚህ ደረጃ ነው ቋሚ ኢትዮጵያዊ ቋንቋ መሆኑን ነው እንግዲህ እንተምልለው። ይሄንንም ስንል ቋሚ ኢትዮጵያ ቋንቋ ስንል ቀድም ያ የተቀደሱ ቋንቋዎች የሚለውን ይዘን ነው ምን ያደው እንጂ አሁን ለምሳሌ ኢትዮጵያ ብዙ ቋንቋዎች ናቸው አሉት። እነዚያን ሁሉ ቋንቋዎች ውግዙ ውጧቸው ነበር ማለት አይደለም። የአደባባይ ቋንቋ፣ የመንግስት ቋንቋ፣ የሃይማኖት ቋንቋ፣ የጽሑፍ ቋንቋ፣ የፍትህ ቋንቋ ሆኖ ይሰራ ነበር ብለን ምን ወስደው ነው የሚሆነው ብለን በየጥሻው በየዳር ድንበሩ ያለውን ቋንቋ ሁሉ ተቆጣጥሮት ነበረ ጠፍቶ ነው እንጂ ልንል አይገባም። እነዚህ ሁሉ በዙሪያ ያሉ ወገኖቻችን የሚናገሩ ቋንቋ ሁሉ ኢትዮጵያዊ ቋንቋ ነው፣ ነባር ቋንቋ ነው፣ ትውፊት ቋንቋ ነው እንጂ ዝም ብሎ የመጣ አይደለም። ትውፊት ማለት ግድ ከመጻሕፍት ግድ ከመምህራን የሚወረስ አይደለም፣ ከወላጆች ከአካባቢ ከዘመን የሚወረስ ነው። ትውፊት የሚባለው ሰፊ ነገር አለው። ይህ ነው እንግዲህ ማዕከላዊ ቋንቋ የሚያሰኘው እንጂ ዳር ድንበሩ ሁሉ ዝም ብሎ ሁሉም ግዕዝ ነበረ ተጊዜ በኋላ እንዲሆነ እንጂ ልንል አይገባም። ይህን ምንል ከሆነ ትክክል አይሆንም፣ ተቀባይንም አናገኝም። የሰውንም ክብር ደግሞ የሰውንም ባህል የሰውን ትውፊት ወደ መጉዳት ሊሄድ ይችላል። ቋንቋ ቀስ በቀስ እንዳቀማመጡ ይህ እንግዲህ ነባራዊ ቋንቋ ቀዳማዊ ቋንቋ መሆኑ ነው የሚያሳየው። ግዕዝ ቋንቋ ለኢትዮጵያ ዋናው አውራ ቋንቋ ነው ስንል ቅድም በተነሳንበት መጻሕፍት የተጻፉበት እግዚአብሔር የተመሰገነበት ፍትሐ ነገሥት የተጻፈበት የሰው ሕይወት በቅጣትም ሆነ በነጻነት ፍርድ የተቀበለበት ፍርድ የተጻፈበት ነገሥታት ማዕከላዊ ቋንቋ አድርገው ህዝቡን ያስተዳደሩበት ኢትዮጵያን ወክሎ በዓለም የታወቀ ቋንቋ መሆኑ ይህ ነው እንግዲህ ማዕከላዊ ቋንቋ የሚያሰኘው።
ዶክተር ስርግው ገላው ይህ ምንም ክርክር የለበትም በቀላሉ የምንመድበው የኢትዮጵያ ቋንቋ ነው በማለት የጀመሩት
ይህ ምንም ክርክር የሌለበት ነው። ግዕዝ በሌላው ዓለም በየትም ቦታ አይገኝም፣ በኢትዮጵያ ነው። ማለትም ካሉት የሰሜን ኢትዮጵያ ሴሜቲክ ቋንቋዎች ውስጥ አንዱ ግዕዝ ነው። ማለትም ግዕዝ፣ ትግረ ትግርኛ እና የደቡብ ሴሜቲክ ቋንቋዎች እንደ አማርኛ፣ ጉራጌ፣ አደሬ ወዘተርፍ የመሳሰሉት አሉ። ስለዚህ ግዕዝ እስካሁን ድረስ ባለን መረጃ ከኢትዮጵያ ውጪ ሌላ ቦታ የሚገኝ ቋንቋ አይደለም። ስለዚህም የኢትዮጵያ ቋንቋ ነው ብለን በቀላሉ የምንደመድመው ነው። ለእኔ ለማብራራት የሚያስቸግረው የመላእክት ቋንቋ ለምሳሌ የአዳምም የሔዋንም ቋንቋ የሚለው ትንሽ ተጨባጭ በሆነ መልኩ ይህንን ለማስረዳት የሚያስቸግር ነው። ለእኔ እንደተባለው አፍሮ አሲያቲክ ውስጥ ካሉት ቋንቋዎች ውስጥ ነው ግዕዝ ምድቡ። ምክንያቱም አፍሪካዊና ሴማዊ ከሆነ አገር ውስጥ ባህል ካለበት አገር ውስጥ እና ቋንቋውም አንዳንድ ቦታ ላይ ተዛምዶ የሚያሳይበት ሁኔታ ስላለ ከላይ ምድቡ ሲታይ የአፍሮ አሲያቲክ ተብሎ አሲያቲክ የሚባሉ እንደነ አረማይክ፣ አረቢክ፣ የተለያዩ የምስራቅ አገር ቋንቋዎች ሴሜቲክ ቋንቋዎች ሲወጡ የኛው ምድቡ ከአፍሮ አሲያቲክ ውስጥ ነው የሚመደበው ማለት ነው።
ሊቀህሮያን በላይ መኮንንም ስለ ቋንቋው ታሪካዊ አመጣጥ በማንሳት ነበር የጀመሩት።
የግዕዝ ታሪካዊ አመጣጥ በተመለከተ ሁለት ምሁራዊ አስተሳሰቦች አሉ። አንደኛው ብዙዎቹ የውጭም የውስጥም ምሁራን የሚስማሙበት 500 ዓመት ቅድመ ልደተ ክርስቶስ ከደቡብ አረቢያ አጋዚያንና ሀበሻት የሚባሉ ሁለት ነገዶች ወደ ኢትዮጵያ በፍልሰት እንደገቡና እዚህ ይኖሩ ከነበሩት የኩሽና የአባይ ህዝቦች ጋር በመቀላቀል መኖር እንደጀመሩ እነዚህ የደቡብ አረቢያ ህዝቦችም ሲገቡ ሴማዊ የሆነ ቋንቋ ሴማዊ የሆነ ፊደልና ባህል ይዘው እንደገቡ ይታመናል እና ግዕዝም ከነዚህ አጋዚያን ከሚሰኙ ህዝቦች ጋር ወደ ኢትዮጵያ እንደገባና እንዳደገ ቋንቋው ካደገ በኋላም ወደ ስነ ጽሑፍ ቋንቋነት ሲያድግ የሳባውያንን ፊደል ተውሶ የስነ ጽሑፍ ቋንቋው እንዳደገ ብዙ ምሁራን ይስማማሉ። ይህም ማለት እንግዲህ በቋንቋ ለውጥ ህግ መሰረት ማለት ነው። አንድ ህዝብ ወይም አንድ የህብረተሰብ ክፍል ከቦታ ወደ ቦታ በፍልሰት ሲመጣ ቋንቋውን ይዞ ይመጣል። ያ ቋንቋ ደግሞ በቋንቋ ለውጥ መሰረት የራሱን ስርዓትና ቅርጽ ይዞ ያድጋል። ግዕዝ በዚህ መልክ አደገ የሚሉ የሀገራችንም የውጭ ምሁራን አሉ። ሌላ ሁለተኛው አስተሳሰብ አፍሮ ኤሽያቲክ የሚባለው የቋንቋ ግንድ መነሻው እዚሁ የአፍሪካ ቀንድ ነው ብለው የሚያስቡና የሚያስተምሩ ምሁራን አሉ። አብዛኛዎቹ አሜሪካውያን ናቸው። የዚህም መነሻቸው አፍሮ ኤሽያቲክ አንድ የቋንቋ ግንድ ሆኖ በስሩ ሴሜቲክ፣ ኩሽቲክ፣ ኦሞቲክ እና ሌሎችም ራሱ ኮፕቲክም የግብጽ ቋንቋ የነበረው ማለት ነው። እነዚህ ቋንቋዎች እና ሌሎችም የዚህ ፕሮቶ ላንጉጅ ቤተሰቦች ናቸው እና የግዕዝ ቋንቋም ከአፍሮ ኤሽያቲክ የቋንቋ ግንድ ተገኝቶ እዚሁ ሆርን ኦፍ አፍሪካ ወይም የአፍሪካ ቀንድ አካባቢ አድጎ ወደ መካከለኛው ምስራቅ ነው ያደገ እንጂ ከመካከለኛው ምስራቅ ወደ ኢትዮጵያ አልመጣም የሚል አስተሳሰብ አለ። እንዲያውም አንዳንድ የሀገራችን ምሁራን ለምሳሌ ታላቁ ሊቅ አለቃ ኪዳነ ወልድ ክፍሌ፣ አለቃ እያሌው ታምሩም በዚህ ላይ አጽንኦት ሰጥተው አስተምረዋል። ግዕዝን እንዲያውም የአዳም ቋንቋ ነው፣ አዳምና መላእክት ሰውና እግዚአብሔር የተግባቡበት የመጀመሪያው ፍጥረት አፉን የፈታበት ወይም የተናገረበት ቋንቋ ነው ይላሉ። ዘመናዊ አጥኚዎችም ከሰው ልጅ የቅድመ ታሪክ አመጣጥ ከነሉሲና ከዛም በፊት ከነበሩት የቅድመ ሰው ዝርያዎች መገኘት ጋር ያያይዙታል። አንዳንድ የስነ ልሳን ምሁራን ግን የሰው ልጅ ታሪካዊ አመጣጥና ቋንቋን ማገናኘት ያስቸግራል ይላሉ። ምክንያቱም ቋንቋ አደገ ወይም ደግሞ መገልገያ የሰው ልጅ መግባቢያ ሆኖ ተብሎ የሚታሰበው ከ10,000 ዓመት ቀደም ብሎ ወይም በዚህ የጊዜ ክልል ውስጥ ነው። የሰው ልጅ ግን ታሪካዊ አመጣጥ እንደ ዘመናዊ ሳይንቲስቶች ያጠናል ረጅም እድሜ ስላለው ማለት ነው።
እንግዲህ ውድ አድማጮቻችን ግዕዝ የማን ቋንቋ ነው ስንል የጀመርነው ለዛሬው በዚህ ተፈጸመ። በሚቀጥለው ሳምንት በዚህ ዙሪያ ያዘጋጀነውን ዝግጅት ወደ እናንተ እስከምናደርስ መልካም ሳምንት።
ሀበሃለው ብዙሃት ልሳናት በህያት በዝ ቤተሰብ ትንሣኤ ግዕዝ ብሔረ ዓለም